Sagantaa Afaan Amaaraatu itti fufa. The Voice of America.
ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ከዋሽንግተን ዲሲ በ19 እና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ የሚተላለፈውን የአርብ ጥቅምት 13 2013 ዓመተ ምህረት ምሽት ፕሮግራማችንን ይዘን ቀርበናል። ያክብሮት ሰላምታችንን እናቀርባለን። ዛሬ ማስተናግዳችሁ ቆንጂት ታዬ ነኝ። ንጉሱ ታምሬ ፕሮግራማችንን ይመራል። መሰናዶቻችንን ላስተዋውቅ። ጥቂት ቀናት የቀሩት የዩናይትድ ስቴትስ ፕሬዝዳንታዊ ምርጫ ተፎካካሪዎች ፕሬዝዳንት ዶናልድ ትራምፕ እና የቀድሞ ምክትል ፕሬዝዳንት ጆ ባይደን ትናንት ምሽት የመጨረሻውን ዙር ክርክራቸውን አካሂደዋል።
It's a worldwide pandemic. It's all over the world. You see the spikes in Europe and many other places right now.
ዓለም አቀፍ ወረርሽኝ ነው በመላው ዓለም ያለ። አሁን ራሱም በአውሮፓና በሌሎች ብዙ ቦታዎች እየጨመረ መሆኑን ታዩታላችሁ።
Anyone who is responsible for that many deaths should not remain as president of the United States of America.
ለነዚህ ዓለሙት ሰዎች ሁሉ ተጠያቂው የዩናይትድ ስቴትስ ፕሬዝዳንት ሆኖ መቆየት የለበትም።
የቀደሙት ፕሬዝዳንት ትራምፕ ከተለ ያሉት ደግሞ ጆ ባይደን ናቸው። በኮቪድ-19 ጉዳይ ዙሪያ ከተከራከሩበት የወሰነው ነው። በምሽቱ አብይ ርዕስ ዝርዝሩ ይቀርባል። ሌሎችም የሀገር ውስጥና ዓለም አቀፍ ወቅታዊ ዘገባዎችና ቅንብሮች ይኖሩናል። አብራችሁ እንድታመሹ እንጋብዛለን። አሁን ለዓለም ዜና አዳነች ፍሳሐይ።
እንደምን አመሻችሁ አድማጮቻችን። ዜናውን ማንብላችሁ አዳነች ፍሳሐይ ነኝ። የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ ሱዳንና እስራኤል ግንኙነታቸውን እንደመለሱ በወራት ውስጥም ሌሎች ሀገሮችም እንደሚከተሉ ዛሬ አስታውቀዋል። ከእስራኤል ጋር ግንኙነታቸውን የሚያድሱት ሀገሮች ሳውዲ አረቢያ፣ ፍልስጤምና ምናልባትም ኢራን ሊሆኑ እንደሚችሉ ፕሬዝዳንቱ ተቆመዋል። የህዝቦችን አንድነት ለመበተንና ሀገር ለመበጥበጥ የሚሰሩ ወንጀለኞችን መንግስት እንደማይታገስ የህዝብ ተወካዮች ምክር ቤት አፈ ጉባኤ አቶ ታገሰ ጫፎ አስታውቀዋል ሲል ፋና ዘግቧል። አፈ ጉባኤ ታገሰ ጫፎና የኢፌድሪ መከላከያ ጠቅላይ ኤታ ማጆር ሹም ጀነራል አደም መሐመድን ጨምሮ ከፍተኛ የፌደራልና የደቡብ ክልል አመራሮች በጉራ ፈርዳ ወረዳ ጥቃት ከደረሰባቸው የህብረተሰብ ክፍሎች ጋር ውይይት አድርገዋል። በውይይቱ ወቅት በተደራጀና ስልጣና በወሰዱ ቡድኖች በተቀነባበረ ሁኔታ ጥቃቱ እንደተፈጸመና ያመራሮችም እጅ እንዳለበት ተነስተዋል። የፌደራል መከላከያ ጠቅላይ ኤታማዦር ሹም ጀነራል አደም መሐመድ በበኩላቸው ጥቃት ባደረሱ ወንጀለኞች ላይ እርምጃ ይወሰዳል ብለዋል። በስፍራው ተጨማሪ ኃይል እንደሚሰማራ በመግለጽ ወንጀለኞች የትም ተደብቀው እንደማይቀሩም ነው ጠቅላይ ኤታማዦር ሹሙ የገለጹት። የደቡብ ክልል ምክትል ርዕሰ መስተዳድር አቶ ሩስቱ ይርዳው በተፈጠረው ችግር በክልሉ ስም ይቅርታ ጠይቀው እጃቸው አለበት በተባሉ አመራሮች ላይ ማጣራት ተደርጎ እርምጃ እንደሚወሰድ አስረድተዋል ይላል ፋና ያቀረበው ዘገባ። ሪፑብሊካዊው የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ እና ዲሞክራቱ ተወዳዳሪያቸው የቀድሞ ምክትል ፕሬዝዳንት ጆ ባይደን ትናንት ማታ የሞቀ የእኔን ምረጡ ክርክር አካሂደዋል። ጠቅላላው ምርጫ ሊካሄድ 12 ቀናት የቀረው ሲሆን ሁለቱ ተወዳዳሪዎች አንደኛው ሌላውን አሸንፎ ፕሬዝዳንት ከሆኑ በቀጣዮቹ 4 ዓመታት ሀገሪቱን ወዴት ሊያመሯት እንደሚችሉ ግልጽ አድርገዋል። በ90 ደቂቃው ክርክር ጊዜ ሁለቱ ተወዳዳሪዎች የኮሮና ቫይረስ መቆጣጠርን በሚመለከት ባላቸው አቋም ላይ ተነቃቅፈዋል። በሀገሪቱ ከ222000 በላይ የሚሆኑ ሰዎች በቫይረሱ ታመው ለህልፈት ተዳርገዋል። ስለ ጤና ጥበቃ ዋስትና፣ ዝቅተኛ ገቢ ስላላቸው ሰራተኞች ክፍያ ጉዳይ፣ ስለ ወንጀል ዩናይትድ ስቴትስ ውስጥ ስላለው የዘር ግንኙነት፣ ስለ አየር ለውጥ እንዲሁም በዋይት ሃውስ ቤተ መንግስት ስላለው አመራር የየራሳቸውን አመለካከት ለመራጩ ህዝብ አሰምተዋል። በመጨረሻም ትራምፕ በስልጣን እንድቆይ ብመረጥ የማስገኘው ስኬት ያስተባብረናል፣ ባይደን ከተመረጡ ግን ታይቶ የማይታወቅ አይነት የኢኮኖሚ ድቀት ይከተላል ብለዋል። ለግማሽ ምዕተ ዓመት ያህል በሴኔተርነትና በምክትል ፕሬዝዳንትነት ያገለገሉት ባይደን በበኩላቸው የትራምፕ አስተዳደር አመራር አቅጣጫ የሌለው፣ ለህዝብ ደንታ የማይሰጥ፣ በትርምስ የታመሰ ነው በማለት በተደጋጋሚ ነቅፈዋል። እሳቸው ግን የተከፋፈለችውን ሀገር አንድነት እንደሚጠብቁ አስገንዝበዋል። እኔ በመረጥ በሐሰት ፈጠራ ላይ ሳይሆን በሳይንስ እንመራለን። ተስፋ ፍርሃትን ያሸንፋል። ይህ ምርጫ ስለ ጨዋነት፣ ስለ ሰብአዊና ሀገራዊ ክብር እንዲሁም ለሰዎች ክብር ስለ መስጠት ጉዳይ ነው። ባለፉት 4 ዓመታት ውስጥ ሀገሪቱ ይህን አላገኘችም በማለት ባይደን ተከራክረዋል። በዚህ ጉዳይ ላይ በአብይ ርዕሳችን ሰፋ ያለ ዘገባ ይኖራል። የናይጄሪያው ፕሬዚደንት መሐመድ ቡሃሪ የፖሊሶችን የጭካኔ ተግባር በመቃወም ሰልፍ የሚያካሂዱት ወጣቶች መቃወምን ትተው ከመንግስት ጋር መነጋገር እንዲጀምሩ ተማጽነዋል። ቡሃሪ ትላንት በቴሌቪዥን ባደረጉት ንግግር የተቃውሞ ሰልፈኞቹን በሀገሪቱ ትርምስ የመፍጠር እቅድ ያላቸው ሀገር አፍራሽ ወገኖች መጠቀሚያ አትሆኑ ብለዋል። ነገር ግን ባለፈው ማክሰኞ ሌኪቶር ፕላዛ በተባለው ቦታ ላይ የጸጥታ ኃይሎች በሰላማዊ ሰልፈኞች ላይ ስለከፈቱት ጥቃት የተናገሩት ነገር የለም። ቢያንስ 12 የተቃውሞ ሰልፈኞች በጸጥታ ኃይሎች ተገድለዋል። የናይጄሪያ ወታደራዊ ኃይል ሌኪቶል ፕላዛ አጠገብ ተኩስ አልከፈትኩም ሲል አስተባብለዋል። ዩናይትድ ስቴትስ የናይጄሪያ ጸጥታ ኃይሎች ሌጎስ ላይ የፈጸሙትን የጭካኔ ተግባር ትላንት አውግዛለች። የጸጥታ ኃይሎች አባላት ማንኛውም ከሚገባው በላይ የሆነ ኃይል ተጠቅመው ከሆነ አሁኑኑ ምርመራ እንዲደረግ እንሻለን። ይህን ተግባር የፈጸሙት ሰዎች በናይጄሪያ ሕግ መሰረት መጠየቅ አለባቸው ሲሉ የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ማይክ ፖምፔዮ ባወጡት መግለጫ ጥሪ አድርገዋል። አምነስቲ ኢንተርናሽናል የተባለው ዓለም አቀፍ የሰብአዊ መብት ድርጅት ትላንት ባወጣው ዘገባ ባለፈው ማክሰኞ በተከፈተው ተኩስ 38 ሰዎች ተገድለዋል ይላል። ካለፉት 2 ሳምንታት ወዲህ ሲካሄዱ በቆዩት ተቃውሞዎች በአጠቃላይ ቢያንስ 56 ሰዎች እንደተገደሉ አምነስቲ ጠቁሟል። ህዝባዊ ተቃውሞ በተለይ የሚያተኮረው ልዩ ጸረ ሌብነት ስኳድ በተባለው የፖሊስ ኃይል ነው። ይህ ስኳድ እንደሚገድልና ሰቆቃ እንደሚፈጽም አምነስቲ ኢንተርናሽናል ገልጿል። አምነስቲ በዘገባው በገለጸው መሰረት የተቃውሞ ሰልፈኞቹ በተሰባሰቡበት ቦታ ላይ ተኩስ ከመከፈቱ በፊት በአካባቢው የነበሩት የጸጥታ ቁጥጥር ካሜራዎች በመንግስት ባለስልጣኖች ትዕዛዝ ከነበሩበት ቦታ እንዲነቀሉ ተደርጓል። ጊኒ ውስጥ የተካሄደው ጠቅላላ ምርጫ ቅድሚያ ውጤቶች እንደሚያመለክቱት የሀገሪቱ ፕሬዚደንት አልፋ ኮንዴ ለሶስተኛ ጊዜ ሳያሸንፉ አልቀረም። የኮንዴ ቃል አቀባይ ለሮይተርስ የዜና አገልግሎት ሲናገሩ የፕሬዝዳንቱ የምርጫ ዘመቻ እስካሁን ባለው ጊዜ በታየው ውጤት መርካቱን ተናግረዋል። ለአስተማማኝ ድል ተስፋና የመተማመን ስሜት ማሳደሩንም አክለዋል። አብዛኞቹ ድምፆች የተቆጠሩ ሲሆን ኮንዴ እስካሁን ባለው ጊዜ 2.4 ሚሊዮን ድምፅ ማግኘታቸው፣ የተቃውሞ መሪ የሆኑት ተወዳዳሪያቸው ሴሉ ደላይን ዲያሎ ደግሞ 1.26 ሚሊዮን መያዛቸው ተዘግቧል። የዲያሎ ቃል አቀባይ ምርጫው ተጭበርብሯል በማለት በፍርድ ቤት እንደሚገዳደሩት ገልጸዋል። ያቀረቡት ማስረጃ ግን የለም ተብሏል። ግጭት ያስከተለው መራራ ምርጫ የመጨረሻ ውጤት ነገ ይፋ እንዲሆን ይጠበቃል። አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ሬዲዮ ጣቢያ ነው። በጦርነት በተበታተከችው ሊቢያ ዋነኞቹ ተፋላሚ አንጃዎች በዛሬው ዕለት ቋሚ የተኩስ ማቆም ስምምነት ፈረሙ። ይሁን እንጂ ዘላቂ ሰላም እንዲመጣና ለዓመታት የዘለቀው ብጥብጥና ደም መፋሰስ ያበቃ ዘንድ በዚያች ሀገር በሚንቀሳቀሱት ሌሎች ቁጥራቸው የበዛ ታጣቂ ቡድኖች እንዲሁም ጎራ ለይተው ከሚያዋጓቸው የውጭ ኃይሎች ጋርም መጠነ ሰፊ ስምምነት ላይ መድረስ መቻልን ይጠይቃል። አሉላ ከበደ ዝርዝሩን ያቀርባል።
የተባበሩት መንግስታት ድርጅት የሊቢያ ልዑክ ተጠባባቂ ኃላፊ ስቴፋኒ ዊሊያምስ ሲናገሩ የተደረሰው የተኩስ አቁም ስምምነት ወዲያውኑ ተፈጻሚ እንደሚሆንና ሁሉም የውጭ ተዋጊዎች በሶስት ወራት ውስጥ ሊቢያ ለቀው ይወጣሉ ብለዋል። ባለፈው አንድ ዓመት ጊዜ ውስጥ ለመጀመሪያ ጊዜ በዛሬው ዕለት አንድ የህዝብ ማጓጓዣ አውሮፕላን ብርቱ ውጊያ ሲካሄድባቸው የነበሩትን የትሪፖሊ ጦር ግንባሮች የአየር ክልል አቋርጦ ከምስራቃዊቱ ከተማ ቤንጋዚ ሲዘልቅ ዊሊያምስ ስምምነቱ ከዳር እንዲደርስ ያሳኩትን ሁለት ወገኖች አመስግነዋል። ጉዞ ረጅምና አንዳንዴም በእጅጉ አዳጋች ነበረ። ይሁን እንጂ ከዚህ ለመድረስ ያሳያችሁት ቁርጠኝነትና ለሀገራችሁ ሰላም ተቆርቋሪ መሆናችሁን ያረጋገጣችሁበት ስራ የተኩስ አቁም ስምምነቱን እውን ለማድረግ አስችሏችኋል ነበር ያሉት መልእክተኛዋ ጄኔቭ ላይ በተከናወነው የፊርማ ስነ ስርዓት ላይ ባሰሙት ንግግር። ስምምነቱ ሊደረስ የቻለው ዓለም አቀፍ እውቅና ባለው የብሔራዊ ስምምነት መንግስት በእንግሊዝኛው ምህጻረ ቃል ጂኤንኤ የሊቢያ ብሔራዊ ጦር በሚል መጠሪያ ራሱን የሰየመውና በምስራቃዊ ሊቢያ የከተመው የካሊፋ ሀፍተር አንጃ ዋና ከተማይቱ ትሪፖሊ ላይ ያደረሰ የነበረውን ለ14 ወራት የዘለቀ ጥቃት ባለፈው የሰኔ ወር በብርቱ ከመከተና መልሶ ማጥቃትም ካደረገ በኋላ የተፈጠረውን ሁኔታ ተከትሎ ነው። ከዚያም ጊዜ አንስቶ ከማዕከላዊቱ የወደብ ከተማ ሲርቲ በስተምዕራብ የነበሩት የጦር ግንባሮች በመረጋጋታቸው ምስራቃዊ ኃይሎች በሊቢያ የነዳጅ መስመሮች ላይ ያደርጉት የነበረው ለ8 ወራት የዘለቀ መንገድ መቋረጥ ተነስቶ በሁለቱም በኩል ያሉትን ግዛቶች ሰቅዞ የቆየው ከውጭ ምንዛሪ የሚገኝ ገቢ እጥረት መሻሻል ታይቶበታል። የተለያዩ የአካባቢውን ኃይሎች ያቀፉት እምረቶች አንዳንዴም ብዙም መረጋጋትና ስምምነት የማይታይባቸውን ጨምሮ በሁለቱ ጎራዎች መካከል የሚካሄደው የፖለቲካ ድርድር በያዝነወር መገባደጃ በቱኒዚያ ይጀምራል ተብሎም ይጠበቃል። ከፍ ያለ ተስፋ የተጣለበት የተኩስ አቁም በሰላማዊ የፖለቲካ ሂደት ይደመደም ዘንድ ግን የሌሎችን በርካታ አንጃዎችና ተዋናዮች ከስምምነቱ መካተት እንደሚጠይቅ ብዙዎች ያምናሉ።
በመጨረሻም የኮቪድ-19 ዜና። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬሽ የኮቪድ-19 መዛመትን በመላ ሀገሮች ለመቆጣጠር እንዲቻል የተባበረ አሰራር እንዲፈጠር ባለፈው መጋቢት ወር ሐሳብ ያቀረቡ ቢሆንም 20 በኢንዱስትሪ የበለጸጉት ሀገሮች አለመተባበራቸው ያሳዝናል ብለዋል። ጉተሬሽ ከአሶሺየትድ ፕሬስ የዜና አገልግሎት ባደረጉት ቃለ መጠይቅ ቡድን 20 በመባል የሚታወቁት በኢንዱስትሪ የበለጸጉት ሀገሮች በመጪው ወር ጉባኤ በሚያደርጉበት ወቅት ዓለም አቀፉ ማህበረሰብ ቫይረሱን ለመታገል በበለጠ መተባበር እንደሚያስፈልግ ይረዳል የሚል ተስፋ እንዳላቸው አስገንዝበዋል። የተባበሩት መንግስታት ድርጅት የቫይረሱን መዛመት ለመቋቋም ተባብሮ መስራት እንደሚያስፈልግ አጥብቆ ይማጎታል። የቫይረሱ የክትባት መድኃኒት እውን ሲሆንም በማንኛውም ቦታ ለማንኛውም ሰው ተመጣጣኝ በሆነ ዋጋ ተደራሽ እንዲሆን የተባበሩት መንግስታት ድርጅት ይፈልጋል ብለዋል ዋናው ጸሐፊ። አድማጮች፣ የምሽቱ ዜናችን እዚህ ላይ ያበቃ። መልካም ምሽት።
አዳነችን ለዜናዎቹ አመሰግናለሁ። ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ19ና በ25 ሜትር ባንድ እንዲሁም በናይል ሳት የሚተላለፈው የአርብ ምሽት ፕሮግራማችን ነው። በፌስቡክ ላይቭ አት ቪኦኤ ኒውስ እንዲሁም በአህዱ ሬዲዮ 94.3 ላይ ስርጭታችንን በቀጥታ ማዳመጥ ትችላላችሁ። ለሁለተኛው አጋማሽ ከተሰናዱ ቅንብሮች አንዱን ለቅምሻ አስተዋውቀን ወደ መጽሔት ክፍለ ጊዜ እናልፋለን። አብራችሁን ቆዩ። ትናንት ምሽት በተካሄደው የዩናይትድ ስቴትስ ፕሬዝደንታዊ እጩዎች ክርክር ላይ ግምገማና አስተያየቶቻቸውን ለቪኦኤ የሰጡ ትውልደ ኢትዮጵያ አሜሪካውያን በእጩዎቹ ላይ ያሏቸውን የቅሬታና የድጋፍ ሀሳቦች አካፍለውናል።
ባይደን በተገኘ አጋጣሚ ሁሉ ሲመልስ የነበረው ነገር ነው እና ራሱ ላይ አላስፈላጊ የሆነ ልክ እንደ ተማሪ እንደ አጥናተ ብለህ እንደምታደርገው ጭንቀት ነበር። መድረኩ ላይ ስታይ የመዝናናት መልክ ያየ ነው በትራምፕ ነው። በባይደን በኩል አሁንም መድረክ ላይ የመጨነቅ ነገር ታይበታለ። በተለይ ደግሞ ሁላችንም የታዘብ ነው ንግግሩ እንደ ልብ ሊፈስ አልቻለም።
አቶ ተድላ አስፋው ይባላሉ። የፕሬዝደንት ዶናልድ ትራምፕ ደጋፊ ናቸው።
ምረጡኝ እንደገና ሲሉ ለሚመጣው 4 ዓመት ሳስተዳድራችሁ ምን አዲስ እይታ ምን አዲስ ፖሊሲ ይዤ ነው የምመጣው የሚለውን አልገለጹልንም። ምክንያቱም ህዝቡም ሁኔታዎቹን በትኩረት የሚከታተሉ ምን ይዘውልን ሊመጡ ነው ምን አዲስ ነገር ያመጡልናል የሚለውን አላማቸውን ፕላናቸውን አላሳዩም።
ፕሮፌሰር ጌታቸው መታፈሪያ ይባላሉ። እኚህኛው በሜሪላንድ ሞርጋን ስቴት ዩኒቨርሲቲ የፖለቲካ ሳይንስ እና ዓለም አቀፍ ግንኙነቶች መምህር ናቸው። በዚህ ምሽት ይዘናቸዋል። አሁን የዕለቱ አበይት ዜናዎች ወደሚተነተኑበት የመጽሔቱ ክፍለ ጊዜ ይሆናል የምንሻገረው። በቅድሚያ የምሽቱ አብይ ርዕስ የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ እና የዲሞክራቲክ ፓርቲው ተፎካካሪያቸው የቀድሞ ምክትል ፕሬዚደንት ጆ ባይደን ትናንት ሐሙስ ማታ የመጨረሻ ዙር ክርክራቸውን ቴኔሲዋ ናሽቪል ከተማ ላይ አካሂደዋል። የአሜሪካ ድምጹ ማይክ ኦሰሊቫን ያጠናቀረውን ዘገባ ደረጀ ደስታ ያቀርበዋል።
የመጨረሻውና ሁለተኛው ዙር ክርክር የተካሄደው ለምርጫው ከሁለት ሳምንት ያነሰ ጊዜ ሲቀረው ነው። የመጀመሪያው አከራካሪ ጥያቄ የኮቪድ-19 ጉዳይ ነበር። ትራምፕ በሰጡት መልስ ነበር የጀመረው።
It's a worldwide pandemic. It's all over the world. You see the spikes in Europe and many other places right now.
ዓለም አቀፍ ወረርሽኝ ነው በመላው ዓለም ያለ አሁን ራሱም በአውሮፓና በሌሎች ብዙ ቦታዎች እየጨመረ መሆኑን ታዩታላችሁ።
ትራምፕ ክትባቱ በቅርቡ ዝግጁ ይሆናል ብለዋል። ባይደን ደግሞ ታዲያ ምን ያደርጋል ከ220ሺ በላይ አሜሪካውያን ከሞቱ በኋላ ያዘግይቷል ይላሉ።
Anyone who is responsible for that many deaths should not remain as president of the United States of America.
ለነዚህ ዓለሞቱት ሰዎች ሁሉ ተጠያቂው የዩናይትድ ስቴትስ ፕሬዝደንት ሆኖ መቆየት የለበትም።
ሁለቱም ሰዎች አንዳቸው አንዳቸውን በሙስና ወንጅለዋል። ትራምፕ የተናገሩት የባይደን ልጅና ሃንተር ባይደን በዩክሬንና ሩሲያ ተፈጽሟል ስለተባለው የንግድ ጉዳይ ነበር።
All of the emails, the horrible emails of the kind of money that you were raking in, you and your family. And Joe, you were vice president when some of this was happening.
ሁሉም ኢሜይሎቹ አስከፊዎቹ ኢሜይሎች እርሶና ቤተሰቦቹ ስለዛቁት ገንዘብ የሚናገሩት ኢሜይሎች እንዴ ጆ ከነኚህ አንዳንዶቹ ነገሮች ሲፈጸሙኮ እርሶ ምክትል ፕሬዝዳንት ነበሩ።
ባይደን ወንጀላውን አስተባብለዋል።
I have not taken a penny from any foreign source ever in my life. We learned that this president paid 50 times the tax in China as a secret bank account.
በህይወቴ ከውጭ ካለ ምንጭ አንዲት ሳንቲም አልወሰድኩም በፍጹም። እኚህ ፕሬዚደንት ግን ለቻይና 50 ጊዜ ግብር መክፈላቸውን፣ በቻይና ባንክ የሚስጥር አካውንት የከፈቱ መሆናቸውን፣ በቻይና ንግድ ያላቸው መሆኑን አውቀናል።
ትራምፕ በበኩላቸው በመላው ዓለም ንግድ የሚያካሂዱ በመሆናቸው የቻይና ባንክ አካውንት ሚስጥር አይደለም ብለዋል። በዩናይትድ ስቴትስ በቅርብ ዓመታት ወዲህ ግብር ከፍለው የማያውቁ መሆኑን ወይም የከፈሉት እጅግ አነስተኛ መሆኑን አስመልክቶ በቅርቡ ይፋ የተደረገውንም ዘገባ አስተባብለዋል።
As I prepaid my tax, tens over the last number of years, tens of millions of dollars I prepaid.
ላለፉት የተወሰኑ አመታት የተጣለብኝ ግብር አስቀድሜ ስከፍል ነበር በ10 ሚሊዮን ዶላሮች። አሁን አስቀድሜ ነው ከፈልኳቸው።
ክርክሩ የተካሄደው የዩናይትድ ስቴትስ የደህንነት ባለስልጣናት የውጭ ኃይሎች በአሜሪካ ምርጫ ሂደት ላይ ጣልቃ ለመግባት እየሞከሩ መሆናቸውን ባስጠነቀቁበት ጊዜ ነው። የዲሞክራቲክ ፓርቲ እጩ ጆ ባይደን እንዲህ ብለዋል።
That Russia has been involved, China has been involved to some degree, and now we learn that Iran is involved.
ሩሲያ ጣልቃ ስትገባ ነበር፣ ቻይናም በተወሰነ ደረጃ ነበረችበት። አሁን ደግሞ ይሄው ኢራንም የገባችበት መሆኑን አውቀናል።
ትራምፕ በበኩላቸው ለውጭ ተቀናቃኞች ጋሬጣ መሆናቸውን ተናግረዋል።
Because there has been nobody tougher than Russia with between the sanctions, nobody tougher than me on Russia. Between the sanctions, between all of what I've done with NATO, you know, I've got the NATO countries to put up an extra $130 billion going to $420 billion a year. That's to guard against Russia.
ምክንያቱም ራሽያ ላይ ጠንካራ የሆነ ማንም አልነበረም። ማዕቀቦችን በሚመለከትም ከኔ በላይ ጠበቅ ያለ እርምጃ የወሰደ አልነበረም። በእነዚያ ሁሉ ላይ ደግሞ ኔቶን አስመልክቶ ያደረኩት ነገር አለ። የኔቶ አባል አገራት ተጨማሪ $130 billion እንዲያስገቡ በማድረግ በአመት 420 ቢሊዮን ዶላር ይሆናል። ያም ከራሽያ ለመከላከል እንዲረዳ ነው።
ከጆርጅ ሜሰን ዩኒቨርሲቲ የፖለቲካ ተንታኝ የሆኑት ጀርሚ ሜየር ሁለቱም እጩዎች በክርክሩ ወቅት ጥሩ ስራ መስራታቸውን ተናግረው ወደ መጨረሻው 90 ደቂቃዎች ላይ ባይደን አንጸባርቀው መውጣታቸውን ይናገራሉ።
The question near the end where they asked him, "What would your message be if you win to the people who didn't vote for you?" And it was a unifying message that was
ወደ መጨረሻዎቹ ላይ የተጠየቁት ጥያቄ አለ። ይህም ምርጫ ቢያሸንፉ ለርሶ ድምጽ ላልሰጡ የሚያስተላልፉት መልእክት ምንድነው ተብለው ነበር። አሁን በፖለቲካችን ያየነው ካለው ጫፍና ጫፍ ከያዘው ከተመረረዘው ሁኔታ በተቃራኒ ሁሉንም ወገን ወደ አንድነት የሚያመጣ መልእክት ነበር።
ትራምፕ ለማቋረጥ ያልሞከሩ መሆኑንም ጀርሚ ሲናገሩ እንዲህ ብለዋል።
He knew what he wanted to do, which is stain Biden with this alleged scandal involving his son. And he, I think, landed some blows.
ምን ማድረግ እንደሚፈልጉ ያውቃሉ። ባይደንን በሙስና እየተነቀፈ ካለው ልጃቸው ጋር ተያይዞ የሚነቀፉበትን ነገር ማንሳት ፈልገው ነበር። እንደሚመስለኝ በዚህ ነገር ራሳቸው ተመልሰው ሳይጎዱ አልቀረም።
አሸናፊው ጠርቶ ያልታወቀበት ይህ ክርክር የብዙ መራጮችን ውሳኔ ይቀይራል ተብሎ እንደማይጠበቅ ጀርሚ ተናግረዋል። በህዝብ አስተያየት መሰብሰቢያዎች ባይደን እየመሩ ሲሆን ውድድሩ የምርጫውን ውጤት ሊወስኑ በሚችሉት በጣት በሚቆጠሩ አሻሚ ክፍለ ግዛቶች ላይ ያተኮረ መሆኑም ይነገራል። ወደ 40 ሚሊዮን የሚቆጠሩ አሜሪካውያንም ከወዲሁ ድምጽ መስጠታቸው ይታወቃል።
ያደመጥነው የምሽቱን አብይ ርዕስ ነበር። በመቀጠል ለመጽሔት ክፍለ ጊዜ ወደ ተሰናዱት ዘገባዎች እናመራለን። በደቡብ ክልል ሸኮ ዞን ጉራፈርዳ ወረዳ የደረሰው ጥቃት ሰለባ የሆኑ የወረዳው ነዋሪዎች በማንነታቸው የተነሳ እየተጠቁ መሆናቸውንና ከቤታቸው መፈናቀላቸውን ገልጸዋል። የኢትዮጵያ የሕዝብ ተወካዮች ምክር ቤት አፈ ጉባኤ አቶ ታገሰ ጫፎን ጨምሮ ከፍተኛ የመንግስት የሥራ ኃላፊዎች በደቡብ ክልል ቤንች ሸኮ ዞን ጉራፈርዳ ወረዳ ከህብረተሰቡ ጋር ውይይት እያካሄዱ መሆኑ ተዘግቧል። የኢትዮጵያ የውጭ ጉዳይ ሚኒስትር አቶ ገዱ አንዳርጋቸው በበኩላቸው በጉራፈርዳ ወረዳ የተፈጸመውን ጥቃት በተመለከተ ዛሬ በግል የፌስቡክ ገጻቸው ባሰፈሩ ጽሑፍ ጥቃቱ ማንነትን መሰረት ያደረገ መሆኑን ተናግረዋል። የክልሉንም ሆነ የአካባቢውን የመንግስት ኃላፊዎች በጉዳዩ ላይ ማብራሪያ እንዲሰጡ ለማድረግ ያካሄደው ጥረት ስልካቸው ስለማይነሳ ሊሳካለት አለመቻሉን ገልጾ የሐዋሳው ዘጋቢያችን ዮናታን ዘብዲዮስ የሚከተለውን ዘገባ አስተላልፏል።
በደቡብ ክልል ቤንች ሸኮ ዞን ጉራፈርዳ ወረዳ ግንቀና ሾቢ ቀበሌ ማነታቸው ባልተነገረ ታጣቂዎች የተፈጸመው ጥቃት ሰለባ የሆኑ የአካባቢው አርሶ አደሮች እጅግ እንደተጎዱና በከፍተኛ ስጋት ውስጥ መሆናቸውን ተናግሯል። ከቀበሌያቸው ሸሽተው በሌላ ከተማ ውስጥ የተጠለሉት አቶ ተዘራ ይማም የቤተሰብ አባላት በታጣቂዎች እንደተገደሉባቸው ተናግሯል።
ብዙ ቤተሰብ ነው የተፈናቀለብኝ፣ ብዙ ቤተሰብ ነው የሞተብኝ። እኔ የቅርብ ቤተሰብ እህት፣ ወንድም፣ የቤት ሰራተኛም ልጅም የተጨፈጨፈ ብዙ ቤተሰብ ነው የተጨፈጨፈ። እኛም እንዳለን አልቆጥረውም። ባለቤት ብቻ ፈጣሪ ነው ያተረፋቸው። ሮጦ ሮጦ ነው ያመለጡ እንደ ያዛን ቀሳይላቸው ቆጥሮ ነው እንጂ ለተረፉም አይቆጠርም። የተገኘላቸው ጨፍጭፈዋል። ከኔ አራት ቤተሰብ አልቆብኛል። አሁንም
የህግ የበላይነት ካልተከበረና ጥቃቱን የፈጸሙ ቡድኖች በቁጥጥር ስር ውለው የማያዳግም እርምጃ ካልተወሰደ እንደማይዘልቁት አስታውቀዋል።
ያለበት ስጋት ጠቅላላ እስካሁን ምንም ዋና የተባሉት ኃይል የተባለው ኃይል ላይ ምንም የገባና የተቆጣጠሩ ነገር ስለሌለ የተቆጣጠሩ ስለሌለ በጣም አሁንም ይቀጥላል። ስጋቱ እየቀጠለ ነው። በቀደሙም 16 ሰው፣ ዛሬ ደግሞ 22 ሰው። የዛሬውንም ደግሞ አዳር እንግዲህ መጣሪ ነው የሚያውቀው። ምንም የምናውቀው ነገር የለም። በጣም ከባድ ነው። ቦታውም አመች አይደለም። ዙሪያውን ጫካ የታቀፈ ስለሆነ በጣም አስቸጋሪ ነው ያለው ቦታ። ዙሪያውን ተከባችኋል የሚባል መረጃ ነው የሚደርሰን በየቦታው በቃ በጣም ከባድ እና መከላከያ ሰራዊቱም ብዛት አለው፣ ግን የሚሆን አይመስለኝም። በቃ በጣም ከባድ ነው። ህዝብም አሁን ዛሬ ተስፋ ቆርጦ በቃ እስካሁን ተስፋ አልቆረጠም ነበር። ዛሬ አንድ የቀረ የለም። ወንዱ ብቻ ነው አሁን የቀረ። ሴትና ልጅ ተፈናቅሎ ሄዷል። ወንድም የተወሰነ ነው አሁን እንደው ባስባስ ያለ ምን የያዝነው ነገር የለም። የእጃችንንም ለሰብል ማሰባሰቢያና ማሰሪያ ብለን ጨርሰናል። ምን አሁን ችግር ላይ ነው ጠቅላላ ያለን። ችጋሩን ቢሆን ይጨርሳል። አሁን ደግሞ ማምሻም አለ ይባላል። የእሱን በአይናችንና በተጨባጭ አላየን ሆኖ ነው እንጂ ማምሻም ወደ ወጀምሳ ቀበሌ ላይ ሁለት ሰው አንድ ተመቷል የሚባል መረጃ አለ። አገዳደሉ የተደራጀ ኃይል ነው። በገጀራ በጦር በጥይት ነው በቃ የተሰለፈው ኃይል በጣም የታጠቀ ነው የሚመስለው። ሚኒቴሪ ያለው የጸጥታ አካል ነው የሚመስለው። በጣም ያደናግራል። የገጀራው ከፊት ይቀድማል። ባለጦር መሳሪያ ይከተላል።
ማንነታቸው እንዳይገለጽ የጠየቁን የሌላ የቀበሌው ነዋሪ ከጥቃቱ አምልጦ ቢፍቱ ከተማ መግባታቸውን ተናግረው ማንነታቸው የተመረጠ ጥቃት እንደሚፈጽምባቸው ተናግሯል። ከወጣት እስከ አረጋውያን፣ ከህጻናት እስከ እናቶች እንደተገደሉ ተናግረው በቂ የጸጥታ ሰራዊት ካልገባ አሁንም ጥቃቱ ሊደርስባቸው እንደሚችልም ገልጠዋል።
ወገኖቻችን እንደ ቅጠል ነው የረገፉት። እንደው በቃ በአጠቃላይ በጥይት ነው፣ ማታ በጥይት ሩምታ ነው፣ በጊዜ ነው የተጀመረ። እያንዳንዱ ማህበረሰብ ደግሞ ገበሬ ነው፣ ምንም አቅም ምስኪን ነው። በአንድ ቀን ብቻ ወደ 12-13 አካባቢ መሆን ሰው በአንድ ቀን ተገደለ። ከዛ የቆሰሉትም አንድ አራቱ ሆስፒታል ሄዶ ነበር። እነሱ አሁን ጤንነታቸው ምን አይነት ሁኔታ ላይ እንዳሉም ራሱ አናውቅም። የተረፍነው እኛም ጫካ እዛው ተሸሽገን አድረን በነጋታው ነው ወጥተን ሬሳቸውን እናሱ ያነሳ ነው።
በከፍተኛ ስጋትና በፍርሃት መንፈስ ውስጥ መሆናቸውንም ለአሜሪካ ድምጽ ራዲዮ በስልክ ተናግሯል።
አሁንም ያንን በስጋት ነው። አሁንም ምንም የሚጠጋበት ቦታ የለም። ሰው ጨርሰው በቃ በእግሩም በምኑም እየተሳሳቡ ወጥተዋ አልቋል። ተወሰኑ ሰዎች ነን አሁንም ያለ ነው። በጣም አስጊ ነው። አሁንም እየተተኮሰ ነው እየወይዳቀው እና አሁንም ይሄንን መንግስት ቢሆን ብቻን ንብረታችንንም ይዘን የተወሰነውን ህዝብ ከተረፈልንም ፈጣሪ እንግዲህ በህይወት የተረፈውን ራሱ መንግስት ተረክቦን አግባብ ባለው ሁኔታ ለምን እንደተፈጸመ ይሄንን የምመለከተው ክፍል ገብቶ አይቶ አጣለው። እንደውም ትናንትና ህዝቡን ሰብስቦ የክልል መንግስትነን ባዮች፣ የዞንን፣ የወረዳንን ባዮች ሰብስቦን ህዝቦቻችንን እንደገና ማታ ቃል ገብተው እያስጨፈጨፉ እነሱ ናቸው፣ ማንም አይደለም።
አሁን ታሱት ምን ያህል ይሆናል የተፈናቀለው እርስዎን ጨምሮ?
ኧረ ቁጥሩ በጣም ብዙ ነው። ኧረ በጣም ሰፊ ነው። ሰፊ ህዝብ ከሆነ በጣም በ1977 አካባቢ በሰፈራ መልክም በደርግ ጊዜ የሰፈረ ህዝብም ጭምር ከሆነ የአሁኑ ሰው ህዝብ ብቻ አይደለም እኮ በብዙ ነገር ነው። በቃ ብዙ ጉዳት ነው ያለን።
በተከታታይ ሁለት ቀናት የተፈጸመውን ጥቃት ተከትሎ ከፍተኛ የመንግስት ስራ ኃላፊዎች ከጉራ ፈርዳ ወረዳ ህብረተሰብ ጋር ውይይት ያደረጉ ሲሆን በውይይቱ ላይ የህዝብ ተወካዮች ምክር ቤት ዋና አፈ ጉባኤ አቶ ታገሰ ጫፎ፣ የጦር ኃይሎች ኤታ ማዦር ሹም ጀነራል አደም መሐመድ፣ የፌዴራል ፖሊስ ኮሚሽን ኮሚሽነር ጀነራል እንዳሻው ጣሶ፣ የደቡብ ክልል ምክትል ርዕሰ መስተዳድር አቶ ርስቱ ይርዳው እና ሌሎችም የስራ ኃላፊዎች ተገኝተዋል። በውይይቱ ሰሞኑን በአካባቢ በደረሰው ጥቃት ተፈናቀሉ ዜጎችና ሌሎችም የማህበረሰብ ተወካዮች መገኘታቸውን የኢትዮጵያ ዜና አገልግሎት ዘግቧል። በሌላ በኩል ደግሞ የውጭ ጉዳይ ሚኒስትር አቶ ገዱ አንዳርጋቸው ዛሬ በግል የፌስቡክ ገጻቸው ባሰፈሩት ጽሁፍ የአማራ ህዝብ ለፍትህ፣ ለነጻነት፣ ለአብሮነትና ለአንድነት ስታገል ቢኖርም እስካሁን በኢትዮጵያ አስተማማኝ ሰላም፣ ፍትህና የግባይነት ሰፍኖ ሁሉም ኢትዮጵያውያን በየትኛውም የሀገራችን ክፍል በሰላም በነጻነትና በደስታ መኖር የሚቻልበት ሀገር ባለቤት መሆን አልቻለም ብሏል። ይልቁንም ከጊዜ ወደ ጊዜ ግፍና መከራ የተጠናከረ በአሰቃቂ ሁኔታ መጨፍጨፍና በገፍ መፈናቀሉ ተስፋፍቶ መቀጠሉን ገልጧል። ይህንን ሁኔታ ለመረዳት ብዙ ሩቅ ሳንሄድ ይህንን አንድ ዓመት ብቻ ወስዶ አዝማሚያውን መገምገሙ በቂ ነው ይላሉ። ከጥቅምት እስከ ጥቅምት ያለው አንድ ዓመት ብቻ በግልጽ የሚነግረን ግፍና መከራ ተጠናክሮ መቀጠሉን ነው። ማለቂያ የሌለው የጅምላ ጭፍጨፋ፣ በገፍ መፈናቀል፣ የንብረት ውድመትና በየሳምንቱ መርዶ መስማት የተለመደ እየሆነ መጥቷል ብሏል የውጭ ጉዳይ ሚኒስትር አቶ ገዱም። በመሆኑም ነገሩን በዝምታ ማለፍ የሚጎዳ መሆኑን በተግባር እያየነው በመሆኑ እየተፈጸመ ያለው በማንም ህዝብ ሳይሆን በጥቂት ቡድኖችና ግለሰቦች ሴራ መሆኑን በመገንዘብ ሁሉንም የኢትዮጵያ ህዝብ በአጋርነት የሚያሰልፍ የትግል አቅጣጫ ነድፎና ስትራቴጂያዊ ያሉትን ግብ ወስኖ በጋራ መንቀሳቀስ ጊዜ ሊሰጠው አይገባም ብሏል። የክልሉም ሆኑ የአካባቢው የመንግስት ስራ ኃላፊዎች በጉዳዩ ላይ ማብራሪያ እንዲሰጡ ያደረግኩት ጥረት ባለስልጣናቶች ስልካቸውን ባለማንሳታቸው አልተሳካም። ሳገኛቸው ይመለስበታለሁ። በተከታታይ ሁለት ቀናት ውስጥ በወረዳው በደረሰ ጥቃት 31 ሰዎች የተገደሉ ሲሆን 5 ሰዎችም ቆስሏል። 1500 ዜጎች ደግሞ ከቀያቸውና ከቤታቸው መፈናቀላቸው ተገልጧል። እስከ ትናንት ድረስ ደግሞ በወንጀሉ የተጠረጠሩ 16 ሰዎች በቁጥጥር ስር መዋላቸውን የቤንች ሸኮ ዞን አስተዳዳሪ አቶ ፍቅሬ አማን ተናግሯል። ለአሜሪካ ድምጽ ራዲዮ ዮናታን ዘብዲዮስ ሐዋሳም።
በቀጣዩ የመጽሔት ክፍለ ጊዜ ዘገባ ደግሞ ወደ ትግራይ ክልል ይሆናል የምናቀናው። የፌዴራሉ መንግስት ለትግራይ አርሶ አደሮች የሴፍቲ ኔት ወይም የምግብ ለስራ ፕሮግራም በጀት የሚውል 285 ሚሊዮን ብር ከለከለ ሲል የትግራይ ክልላዊ መንግስት ተናገረ። የክልሉ መንግስት በዚህና በሌሎችም ጉዳዮች ፌዴራሉን መንግስት የሚወነጅል መግለጫ አውጥቷል። የፌዴራሉ መንግስት የገንዘብ ሚኒስቴር በበኩሉ ትናንትና ባወጣው መግለጫ በፌዴሬሽን ምክር ቤት ውሳኔ መሰረት ለክልሉ መንግስት በቀጥታ የሚሰጥ ምንም አይነት የበጀት ድጋፍ አይኖርም ብሏል። የድጎማ በጀቱ ለትግራይ ወረዳዎች፣ ከተማዎችና ቀበሌዎች የሚሰጥበትን አሰራር ማዘጋጀቱንም ገልጿል። ሙልጌታ አጽብሃ ከመቀሌ የሚከተለውን ዘገባ አስተላልፏል።
የትግራይ ክልል መንግስት በትናንትናው ዕለት ያወጣው መግለጫ በፌዴራሉ መንግስት ጠንከር ያሉ ትችቶች የያዘ ነበር። የትግራይ ህዝብና መንግስት በአህዳዊና አምባገነናዊ ቡድን ተከታታይ ጸረ ህዝብ እርምጃ አይንበረከክም የሚል አርዕስት ነው መግለጫው የወጣው። መግለጫው የትግራይ ህዝብ የሚገባው በጀት ተከልክለዋል ብለዋል። በወጣው መግለጫ ማብራሪያ የጠየቅናቸው የክልሉ የኮሚኒኬሽንስ ቢሮ ምክትል ኃላፊ አቶ ሀዲሽ ካሱ የትግራይ ህዝብ በቀመር በጀት ህግ መሰረት የሚደርሰው በጀት ማንም አካል ሊከለክለው አይገባም ብለዋል።
ሴፍትኔት የሶስት ወር ከልክሏል። የጥቅምት፣ የህዳርና የታህሳስ ከልክሏል። የሴፍትኔት ፕሮግራም ወርልድ ባንክ የሚሰጥህ ድጎማ ነው። የድሃ ድሃ ስራ እያሰራ መደጎም ማለት ነው። ማለት በጣም የድሃ ድሃ የሆኑትን ማለት ነው፣ ከድህነት ለማውጣት የነደፈው ፕሮግራም ነው። የሱ ብር አይደለም፣ የኢትዮጵያ ብርም አይደለም። እነሱ የሚሰጡት ድጋፍ ነው። ይሄ ደግሞ ከምንም ጋር ተያዥነት የለውም። ከአወቃቀር ጋር ከፖለቲካ ጋር ተያዥነት የለውም። ለእኛ የተመደበውን ድርሻ ይዘሃል መያዝ አችልም እና ያለ ማህበረሰብ ሀይ በሉት አደብ ይግዛ። ገንዘባችሁ ለእኛ አልደረሰንም። እኛ የጠየቅነው አንዳችም ችሎታ የለም። ከማንም ህዝብ የምንወስደው በጀት የለም። የበጀት ቀመሩ ህዝባችን የሚከፍለው ታክስ በጋራ ይሰበሰብና ቀመርህ ነው የሚደርስ ድርሻ ነው። ድርሻችን መከልከል አችልም ነው ቁም ነገሩ። ግን ይህን ከልክሏል። አንሰጥም ብለዋል።
ይህ እርምጃ ከጸረ ህዝብ የሆነ አካል የምንጠብቀው ነው ብለዋል አቶ ሐድሽ ካሱም። የክልሉ መንግስት መግለጫ የትግራይ ህዝብ ለማንበርከክ የተለያዩ ተከታታይ እርምጃዎች የፌዴራሉ መንግስት እየወሰደ ይገኛል ብለዋል። በክልሉ የተከሰተው የበረሃ አንበጣ መንጋ ለመከላከል ህዝቡ እየታገለ ነው ያለው ብሎ በፌዴራሉ መንግስት ግን አርሶ አደሩ አመት ሙሉ የለፋበት ቡቃያ የአንበጣ ሲሳይ እንዲሆን በይኖበታል በማለት ከሷል።
የትግራይ ህዝብ ከአንበጣ ጋር ትግል አፋፍሞ ቡቃያው እንዳይበላ ባደረገበት ሰዓት ይበሳጫል፣ ተስፋ ይቆርጣል ብሎ እያደረገው ያለው አሻጥርና እኩይ ተግባር ህዝብ እንዲያውቀው ነው። ይሄ እያደረገው ያለው ከአንበጣ ጋር ወግኖ ማለት ነው። ቡቃያው እንዲያልቅ የትግራይ ህዝብም በረሃብ እንዲያልቅ ነው።
ሌላው መግለጫው ያነሳው ጉዳይ የመቀለ ከተማ የመጠጥ ውሃ ችግር ለመፍታት የገረብ ግባ ግድብ ፕሮጀክት ኮንትራት ወስዶም እየሰራ ያለው የቻይና ኩባንያ የመጠጥ ውሃ ፕሮጀክት ሁለት ዲዛይነሮች ከቻይና ተነስተው በትራንዚት ወደ መቀለ ከተማ እንዳይመጡ ተከልክለዋል ብሏል። ይህ ደግሞ ለመቀለ ህዝብ በውሃ ጥም ለማሰቃየት ነው ሲል መግለጫው ከሷል። በዲዛይነሮቹ መከልከል አስመልክቶ ያገኘሁት መረጃ እንደሚያሳየው ትናንት ጠዋት ተከልክለው የነበሩ ሲሆን አመሻሽ ላይ ግን ተፈቅዶላቸው ወደ መቀለ ከተማ ገብተዋል ተብሏል። የትግራይ ክልል መንግስት በመግለጫው በክልሉ ላይ ተከታታይና ተደራራቢ ጸረ ህዝብ እርምጃ እየተወሰደ ነው፣ ይህ ደግሞ የትግራይ ህዝብ ከኢትዮጵያ የፌዴራል ስርዓት አወቃቀር ተገፍትሮ እንዲወጣ የሚገፋፋ ተግባር በፌዴራሉ መንግስት እየተሰራ ነው ብለዋል። አቶ ሐድሽ ካሱ የዓለም አቀፍ ማህበረሰብና የኢትዮጵያ ህዝብ ጉዳዩን እንዲያውቁትና የዓለም አቀፍ ማህበረሰብ ደግሞ በፌዴራሉ መንግስት እርምጃ እንዲወስድ ለማመላከት የወጣ መግለጫ ነው ብለዋል። የገንዘብ ሚኒስትር በትናንትናው ዕለት በሰጠው መግለጫ የፌዴሬሽን ምክር ቤት በወሰነው መሰረት ከክልሉ መንግስት ጋር ግንኙነት ስለማይኖር ለትግራይ ወረዳዎች፣ ከተሞችና ቀበሌዎች የድጎማ በጀት የሚተላለፍበት አሰራር መዘጋጀቱ ገልጿል። የሚኒስትር መስሪያ ቤቱ የህዝብ ግንኙነት ዳይሬክተር አቶ ሐጂ ኢብሳም የትግራይ ህዝብ መሰረታዊ ማህበራዊና ኢኮኖሚያዊ አገልግሎቶች እንዲያገኝ ለማድረግ ነው እየተሰራ ያለው ብለዋል።
የገንዘብ ሚኒስትርም የትግራይ ህዝብ የህገ መንግስታዊ አካሄድ እየተከተሉ ባሉ አካላት ምክንያት ከሰላም ልማትና መሰረታዊ አገልግሎቶች አንጻር እንዳይጎዳ እና የትግራይ ህዝብ እንደሌሎቹ የሀገራችን ህዝቦች ሁሉ ከማናቸው ሀገሪቷ ውስጥ በሚካሄዱ የትምህርት አገልግሎት፣ የጤና አገልግሎት፣ የንጹህ መጠጥ ውሃ አገልግሎት፣ ከድህነትና ምግብ ዋስትና ጋር የተያዙ ድጋፎች እና ሌሎች መሰረታዊ የሆነ ማህበራዊና ኢኮኖሚያዊ አገልግሎቶችን ድጋፍ እንዲያገኝ ማድረግ አስፈላጊ መሆኑን ገንዘብ ሚኒስትር አምኖበታል። ከዚህ ጋር ተያይዞ እንግዲህ እንዴት ስራ ላይ ይውላል የሚለውን አሰራር ነው መዘርጋት ያለበት ማለት ነው። በተቀመጠው አቅጣጫ መሰረት ከወረዳ ከከተማና ከቀበሌ ጋር አካውንት ያደላቸው አካውንት እንዲከፍቱ በመጠየቅ ወደ እነሱ ጋር በማተላለፍ ህዝቡ እንደ ማንኛውም ሌላ የኢትዮጵያ ህዝብ ጥቅም እንዲያገኝ የሚደረግ ሲሆን የፌዴሬሽን ምክር ቤት ባሳለፈው ውሳኔ መሰረት ለትግራይ ክልል ብሔራዊ መንግስት አካላት የሚተላለፍ ምንም አይነት ባጀት አለመኖሩን ለመግለጽ ነው።
ዝርዝር የአፈጻጸም ይዘትም በሚኒስትሮች ምክር ቤት ከጸደቀ በኋላ ይፋ ይደረጋል ሲሉ ዳይሬክተሩ ተናግረዋል። የግብርና ሚኒስቴር በትግራይ ክልል የአንበጣ መንጋ ለመከላከል እየሰራ እንጂ እያደናቀፈ እንዳልሆነ በዚህ ሳምንት ገልጿል። ለክልሉ የኬሚካል የተሽከርካሪዎች እንዲሁም ለባለሙያዎች የሚውል የውሎ አበል ወጪ በማገዝ እንደሚገኝ አስታውቋል። ክልሉ ስላንበጣ መረጃ ለግብርና ሚኒስቴር እየሰጠ ባለመሆኑ ስራው እየተደናቀፈ ነው በማለትም የግብርና ሚኒስቴር ገልጿል። ለአሜሪካ ድምጽ ሙልጌታ ጽብሃ መቀለም።
የመጽሔት ክፍለ ጊዜ ዘገባችን ይቀጥላል። ከኦሮሞ ነጻነት ሸማቂዎች ጋር ግንኙነት እንዳላቸው የተጠረጠሩ የቤተሰብ አባሎቻቸው ፍርድ ቤት ሳይቀርቡ ለወራትና ለሳምንታት መታሰራቸውን በቤንሻንጉል ጉሙዝ ክልል መተከል ዞን የሚገኙ አንዳንድ ነዋሪዎች ተናገሩ። የቤንሻንጉል ጉሙዝ ክልል ኮሚኒኬሽንስ ኃላፊ አቶ መለሰ በየነ በበኩላቸው በአንዳንድ ወረዳዎች መንግስት ኦነግ ሸኔ ብሎ የሚጠራቸው ታጣቂዎች እንቅስቃሴ መኖሩን ገልጸው ታሰሩ ስለተባሉ ሰዎች ግን መረጃ እንደሌላቸው አመልክተዋል። ናኮር መልካ ዝርዝሩን ይዟል።
አቶ ጀቤሳ ታሪኩ በቤኒሻንጉል ጉሙዝ ክልል በመተከል ዞን ነዋሪ መሆናቸውን ይናገራሉ። የ81 ዓመት አዛውንት አባታቸውና ሶስት ዘመዶቻቸው በዞኑ ዲባጢ ወረዳ ውስጥ በሚገኙ የጸጥታ ኃይሎች ከታሰሩ ሁለት ሳምንታት እንዳለፋቸው ገልጸዋል። ቤተሰቦቻቸው የታሰሩት የኦሮሞ ነጻነት ሸማቂዎችን ከመደገፍ ጋር ተያይዘው እንደሆነ ይገምታሉ። ከቤተሰባችን መካከል አባቴ፣ የ14 ዓመት ልጃገረድ የሆነችው የወንድሜ ልጅ እንዲሁም ደግሞ ወደ ቤታችን መጥተው የነበሩ እህቴና ባሏም ታስረዋል። የታሰሩበት ምክንያት በውል ባይታወቅም የኦሮሞ ነጻነት ሸማቂዎችን ትደግፋላችሁ በማለት ቤት ለቤት እየሄዱ ያገኙትን ሰው ይደበድባሉ፣ ያስራሉ። ከመንግስት ጸጥታ አስከባሪዎች ሸሽቶ ጫካ የገቡም ጥቂት ሰዎች አሉ። መንግስት ህጉም በተከተለ መልኩ ችግሮችን ቢፈታና አላግባብ የታሰሩትንም ቢለቅ ላለው ብለዋል። ነገር ግን ክስ ባለመመስረቱና ቀርቦ ለማነጋገርም ባለመቻሉ ለማረጋገጥ አስቸጋሪ ነው ብለዋል። አቶ ከፍ ያለው ንጋቱ የተባሉ ግለሰብም እህታቸው ወይዘሮ መልኪቱ ንጋቱ ከታሰሩ 2 ወር ማለፉን ገልጸዋል። ከእህታቸው በተጨማሪ የሀገር ሽማግሌዎችም መታሰራቸውን ይናገራሉ። የታሰረችው እህቴ ናት። መልኪቱ ንጋቱ ትባላለች። ነግዳ ነው የምትኖረው። የስድስት ልጆች እናት ናት። ምንም አይነት የፖለቲካ ተሳትፎ የላትም። ከታሰረች 2 ወር ሆኗል። እስካሁን ፍርድ ቤት አልቀረበችም። ሌሎችም አባገዳዎችና በህብረተሰቡ ዘንድ ተሰሚነት ያላቸው የአገር ሽማግሌዎችም ጭምር ታስረዋል። ለምን እንደታሰሩ ምንም የተባሉት ነገር ባይኖርም በዲባጤ ውስጥ ታጥቆ የሚንቀሳቀሰውን የኦሮሞ ሸማቂ ትደግፋላችሁ ተብለው እንደተጠረጠሩ የሚናፈሱ ወሬዎች አሉ ብለዋል። በተጨማሪም የመንግስት ጸጥታ ኃይሎች ከህብረተሰቡ ህጋዊ ፈቃድ ያለውን የጦር መሳሪያ እየሰበሰቡ ነው ያሉት አቶ ከፍ ያለው ለደህንነታቸው ሲባል ስማቸው የማይገለጽ የአንድ ዘመዳቸው ክላሽንኮቭ መወሰዱን ተናግረዋል። የቤኒሻንጉል ጉሙዝ መንግስት ኮሚኒኬሽንስ ጉዳዮች ጽህፈት ቤት ኃላፊ አቶ መለሰ በየነ በበኩላቸው ታሰሩ ስለተባሉት ሰዎች ጉዳይ መረጃ የለኝም ካሉ በኋላ እንደሚያጣሩ ተናግረዋል። ነገር ግን መንግስት ኦነግ ሸኔ በማለት የሚጠራቸው ሸማቂዎች እንቅስቃሴ በቡለን ዲባጢና ወንበራ ወረዳዎች መኖሩን ጠቅሰው አባል ሆነው የነበሩ ወጣቶችን ከማሰር ይልቅ መክረን እየመለስን ነው ሲሉ ገልጸዋል። አቶ መለሰ
አንደኛ እዛ አካባቢ ላይ ያለው የጸጥታ ችግር ከዚህ ከኦነግ ሸኔ ጋር በተገናኘ ወጣቶችን በመመልመል ወታደራዊ ስልጠና በመስጠት እዛ አካባቢ ላይ በተደጋጋሚ ንብረት መዝረፍ፣ ዜጎች ላይ አልፎ አልፎ ግድያ የመፈጸም፣ ሰው መደብደብ፣ ሰብአዊ መብቶች በስፋት ሲከናወኑ ቆይተዋል። ይህንን አስመልክተን እኛው ራሳችን ገብተን ውይይት አድርገናል ማህበረሰቡ ጋር። እነዚህን ወጣቶች እንዲመልሱም የሰላም ኮሚቴ ያዋቅረን እርቀ ሰላምም ጭምር እንዲወርድ አድርገን ልጆቻቸውን መክረው ወደ ቤታቸው እንዲመልሱ ማሰር ግብ አይደለም። በነገራችን ላይ ማሰር አይጠቅምም፣ መታሰርም የለባቸውም። ይቅርታ ጠይቆ እንዲመልሱ ለማድረግ በሰራነው ስራ በርካታ ወጣቶች እየተመለሱ ነው ያሉ
መንግስት ፈቃድ ያለውን የጦር መሳሪያ እየነጠቀ እንደሆነ ለተነሳው ቅሬታም ምላሽ አላቸው።
አንደኛ ይህን የሚወሰደው መሳሪያ በመንግስት በኩል በስርዓት መረጃ ላይ የተደገፈ የመሳሪያው አይነት፣ ንብረት ቁጥሩ፣ የት ቀበሌ፣ የመንግስት የግል የሚለው ነገር የተያዘ ነው። ያ ማለት ምን ማለት ነው? እየተወሰደ ያለው መሳሪያ ጫካ ውስጥ ያለው ጸረ ሰላም ተልእኮ ያለው ኃይል ለመንግስት ትልቅ ስጋት ሊሆን የሚችል አቅም ሊፈጥር የሚችል ስለሆነ እንዲህ አድርገን መሳሪያው ለጊዜው ይቀመጥ፣ እዛ አካባቢ ያለው ሰላም ሲሰፍን እሶ ለአርሶ አደሩ ይመለሳል ማለት ነው። በአደራ መልክ መንግስት ላይ ይቀመጥና ኮማንድ ፖስቱ እዛ ያለውን አካባቢ ሰላም ካረደ በኋላ መሳሪያቸው ተመልክበት ሁኔታ ነው የሚኖረው።
በሌሎች የስጋት ቀጠናዎች መሳሪያ መንግስት ሚሊሻዎችንም ከማህበረሰቡም ደግሞ መልምሎ አሰልጥኖ እያስታጠቀ እንደሆነ ነው የተገለጸው እና ከዛ ጋር አይጋጭም።
ሚሊሻ እኮ የመንግስት አካል ከሆነ ትሬኒንግ የወሰደ ነው። አርሶ አደሩ ግን ሚሊተሪ ትሬኒንግ የለውም። ሁለተኛ ሳያስብ ማታውኑ አካባቢውን ከቦ አድረው ደብድቦ ብለው መሳሪያውን እየነጠቁበት ስለሆነ ያን የሚከላከል ነው ሚሊሻ ምናገራቸው ምንም አይነት የሚጋጭበት መስመር የለውም። በነገራችን ላይ
ታሰሩ የተባሉ ሰዎችን ቁጥርና መንግስት ወሰደው የተባለውን የጦር መሳሪያ ቁጥር ከዞኑም ሆነ ከክልሉ የስራ ኃላፊዎች ማረጋገጥ አልተቻለም። መንግስት ኦነግ ሸኔ በማለት የሚጠራቸው የኦሮሞ ነጻነት ሸማቂዎች ምዕራብ ዞን ቃል አቀባይ ቢሊሱማ ጉታ በሰጡት ምላሽ ሸማቂ ቡድኑ በመተከል እንቅስቃሴ የለውም ሲሉ አስተባብለዋል። የኦሮሞ ነጻነት ታጣቂ በመላ ኦሮሚያ በገጠርም በከተማም ይንቀሳቀሳል። ነገር ግን ከኦሮሚያ ክልል ውጭ አይንቀሳቀስም። በቤኒሻንጉል መተከል ውስጥም በተጠቀሱ ስፍራዎች የኦሮሞ ነጻነት ሸማቂ የለም ብለዋል። ከሁለት ዓመት ወዲህ በቤኒሻንጉል ጉሙዝ ክልል የሚከሰቱ ያለመረጋጋት ችግሮች ውስጥ የህወሓት ኦነግ ሸኔና በክልሉ የሚንቀሳቀስ የታጠቀ ኃይል እጅ እንዳለበት መንግስት በተደጋጋሚ ሲገልጽ መቆየቱ ይታወሳል። ለአሜሪካ ድምፅ ናኮር መልካ ካምቦ።
በመጨረሻው የመጽሔት ክፍለ ጊዜ ዘገባ ወደ ናይጄሪያ እናመራለን። ናይጄሪያ ውስጥ የፖሊስን ጭካኔ በመቃወም ለሳምንታት ሲካሄድ በቆየው የተቃውሞ ሰልፍ ቢያንስ 56 ሰዎች መገደላቸውን የሰብአዊ መብት ተከራካሪው ድርጅት አምነስቲ ኢንተርናሽናል አስታውቋል። ማክሰኞ ከተገደሉት 38 ሰዎች መካከል 12ቱ የተገደሉት የሀገሪቱ የኢኮኖሚ መዲና በሆነችው በሌጎስ ፖሊስ በተቃዋሚዎች ላይ በተኮሰው ጥይት እንደሆነም አምነስቲ ተናግሯል። የናይጄሪያ ባለስልጣናት ድርጊቱ መፈጸሙን አምነዋል። ያወጡት ቁጥር ግን አነስተኛ ነው። ፖሊስም በተቃዋሚዎች ላይ አልተኮስኩም ብሏል። ቲሞቲ አቡዙ ከአቡጃ የላከልንን ዘገባ ስመኝሽ የቆየ ታቀርባለች።
ዓለም አቀፍ የሰብአዊ መብቶች ተከራካሪ ድርጅት የሆነው አምነስቲ ኢንተርናሽናል የአይን ምስክሮችን ቆጥሮ ሮብ ምሽት ባወጣው መግለጫ የናይጄሪያ ባለስልጣናት ዜጎቻቸውን በመግደል ተጠያቂ ሊሆኑ ይገባቸዋል ብሏል። የአምነስቲ ኢንተርናሽናል ፕሮግራም አስተባባሪ የሆኑት ሲዮን ባካሪ ለአሜሪካ ድምጽ ሁኔታውን ሲያስረዱ እንዲህ ይላሉ።
Amnesty International stands by its position that more than 50 people have been killed in different parts of the country since the protest started. These shootings amount to extrajudicial executions.
ተቃውሞ ከተነሳበት ጊዜ ጀምሮ በናይጄሪያ የተለያዩ አካባቢዎች ከ50 በላይ ሰዎች ተገድለዋል። እነዚህ ግድያዎች ከህግ አግባብ ውጪ በመንግስት አካላት የተፈጸሙ ናቸው። ስለዚህ በአስቸኳይ ምርመራ ተደርጎ ድርጊቱን የፈጸሙት ሰዎች ተጠያቂ ሊሆኑና ለፍርድ ሊቀርቡ ይገባል።
በተቃዋሚዎች ላይ የተከፈተው ተኩስ የተጀመረው ማክሰኞ ዕለት ሌጎስ በሚገኘው ሌኪ ቶልጌት በተሰኘው ቦታ ላይ ሲሆን የሌጎስ ባለስልጣናት እስካሁን የደረሰውን ጉዳት የሚያሳይ መረጃ ያወጣሉ ተብሎ እየተጠበቀ ነው። አርብ ዕለት የጥቃቱ ሰለባ የሆኑትን ሰዎች በተለያዩ ሆስፒታሎች በመገኘት የጎበኙት የሌጎስ አስተዳዳሪ ባባጂዴ ሳንዎ ኡሉ እስካሁን የሞተው አንድ ሰው ብቻ ነው ሲሉ አምነስቲ ካወጣው መረጃ ጋር የሚቃረን መረጃ ሰጥተዋል። እስካሁን ድረስ የናይጄሪያ የጦር ሰራዊትን ጨምሮ የትኛውም ባለስልጣን ለተኩሱ ኃላፊነት አልወሰደም። ነገር ግን ከዚህ ቀደም የጦር ሰራዊትን ማዘዝ ከስልጣናቸው በላይ መሆኑን ገልጸው የነበሩት የሌጎስ አስተዳዳሪ በጉዳዩ ላይ ምርመራ እንዲደረግ አዘዋል።
ማንም በስልጣን ላይ ያለ ሰው ወታደሩ በምን መልኩ እርምጃ መውሰድ እንዳለበት አይቆጣጠርም። ነገር ግን ረቡዕ ምሽት በለኪቶል ብሪጅ አካባቢ ተመድቦ የነበረው የናይጄሪያ ጦር አመራሮች ያስተላለፏቸው መመሪያዎችና የኃይል አጠቃቀም ህጎች ላይ ምርመራ እንዲደረግ አዝዣለሁ።
ሳርስ ተብሎ የሚጠራው በናይጄሪያ ዝርፊያን ለመከላከል የተቋቋመ ልዩ የፖሊስ ኃይል አደረሰ የተባለውን የግድያና የማሰቃየት ተግባር ተቃውሞ በሺዎች የሚቆጠሩ ናይጄሪያውያን ወጣቶች በየጎዳናው ላይ ተቃውሟቸውን ሲያሰሙና የፖሊስ ኃይሉ እንዲበተን ሲጠይቁ ቆይተዋል። ለቀናት የተካሄደውን ተቃውሞ ተከትሎም ፕሬዝዳንቱ መሐመዱ ቡሃሪ የፖሊስ ቡድኑ እንዲበተን ቢያደርጉም ተቃዋሚዎች ጥያቄያቸውን በማስፋት የፖሊስ ህግ ማሻሻያዎች እንዲደረግና መልካም አስተዳደር እንዲሰፍን ጥያቄ በማቅረባቸው ተቃውሞ ቀጥሏል። ተቃውሞዎቹ ግን ወደ ብጥብጥና ሁከት ከተቀየሩ በኋላ የሌጎስ ባለስልጣናት የአንድ ቀን ሰዓት ላፊ ገደብ ቢያወጡም ተቃዋሚዎች ገደቡን በመተላለፍ ተኩስ እስኪጀመር ድረስ በሌኪ ቶልጌት አካባቢ ቆይተዋል። የጸጥታ ጉዳዮች ባለሙያ የሆኑት አቤነዘር ኦይታከን ተቃዋሚዎች ወክሏቸው ጥያቄያቸውን የሚያቀርብላቸው ሰው ባለመኖሩ የመንግስትን የመደራደር ትግስት እንደተፈታተነውና የሚያቀርቡት ጥያቄም እጅግ እየሰፋ እንደሄደ ያብራራሉ።
To the best of my knowledge, this sound has been very loud and clear, and gains have been made by the protesters.
ባለኝው ቀጥ መሰረት ተቃዋሚዎቹ ድምጻቸውን ከፍ አድርገው በግልጽ አሰምተዋል። ምላሽም አግኝተዋል። ሳርስ ይቅር አሉ። ሳርስ ተበትኗል። ሌሎች ተገቢ ጥያቄዎችም በድርድር ሊታዩ ይችላሉ። ነገር ግን ተቃዋሚዎቹ እነሱን ወክሎ ከመንግስት ጋር የሚናገር ቃል አቀባይ ወይም የፊት ሰው ባለማዘጋጀታቸው ስህተት ሰርተዋል።
የተቃዋሚዎቹ ግድያ በተባበሩት መንግስታት ድርጅት ዋና ኃላፊ አንቶኒዮ ጉታሬዥ እና ሌሎች ተሰሚነት ያላቸው ሰዎችን ጨምሮ በዓለም አቀፍ ደረጃ ትችት እየቀረበበት ነው። በአሁኑ ሰዓትም ተቃውሞዎቹ በተነሱባቸው በሌጎስና አቡጃ ያሉት ዋና ዋና መንገዶች በትላንትናው ዕለት የተሻለ መረጋጋት ሰፍኖባቸው ጸጥ ረጭ ብለው ተስተውለዋል። በሌሎች የናይጄሪያ ከተማዎችም ተመሳሳይ ረብሻና የህግ ጥሰት እንዳይነሳ የሰዓት ገደቦችና ክልከላዎች እየወጡ መሆናቸው ተገልጿል።
ክብራትና ክብራን አድማጮቻችን የምትከታተሉት በ19ና በ25 ሜትር ባንድ አጭር ሞገድ በናይል ሳት እንዲሁም አሃዱ ሬዲዮ ላይ የሚተላለፈውን የአርብ ምሽት ፕሮግራማችንን ነው። ዝግጅታችን እስከ 4 ሰዓት ድረስ ይቀጥላል። አብራችሁ እንድታመሹ በድጋሚ እንጋብዛለን። ለሁለተኛው አጋማሽ ወደ አሰናዳናቸው ቅንብሮች ይሆናል አሁን የምንዘልቀው። ትናንት ምሽት በተካሄደው የዩናይትድ ስቴትስ ፕሬዝደንታዊ እጩዎች ክርክር ላይ ግምገማና አስተያየቶቻቸውን ለቪኦኤ የሰጡ ትውልደ ኢትዮጵያ አሜሪካውያን በእጩዎቹ ላይ ያሏቸውን የቅሬታና የድጋፍ ሐሳቦች አካፍለውናል። የኒውዮርኩ አቶ ተድላ አስፋው የፕሬዝደንት ዶናልድ ትራምፕ ደጋፊ ናቸው። ስራዎቻቸውን ከተወሰኑ ትችትና ሐሳቦች በስተቀር አጥብቀው ያደንቃሉ። እንደገና እንዲመረጡ እንደሚፈልጉም ይናገራሉ። በሜሪላንድ ሞርጋን ስቴት ዩኒቨርሲቲ የፖለቲካ ሳይንስና ዓለም አቀፍ ግንኙነቶች ፕሮፌሰሩ ጌታቸው መታፈሪያ ከፕሬዝደንት ትራምፕ የሥራ አፈጻጸምና የውጭ ፖሊሲ የበዛውን ይነቅፋሉ። ሁለቱንም ያነጋገራቸው ሶሎሞን አባተ ተከታዩን ይዞ ቀርቧል።
በፕሬዚዳንት ዶናልድ ትራምፕና በቀድሞው ምክትል ፕሬዚዳንት ጆ ባይደን መካከል ትናንት የተካሄደው ክርክር ያተኮረባቸው 6 ዋና ዋና ነጥቦች በ90 ደቂቃ ውስጥ የተሸፈኑ ነበሩ። የሰጣ አገባ ጉዳይ ሆኖ እንጂ እነዚያን ግዙፍ ጉዳዮች በአንድ ሰዓት ተኩል ለመሸፈን እጅግ አዳጋች እንደሆነ ለመገመት አያዳግትም። የአሜሪካና የዓለም መገናኛ ብዙሃን ክርክሩ መካሄድ ከጀመረ አንስቶ እሱ ላይ ናቸው። እኛም ሐሳቦቻቸውን እንዲሰጡ ያነጋገርናቸው ተቺዎች ዛሬ በተወሰኑት ላይ ይናገራሉ። ከቅርጽ እንነሳ። የሞርጋን ስቴት ዩኒቨርሲቲ ፕሮፌሰር ጌታቸው መታፈሪያ የትናንቱን አድንቀዋል።
በሁለት አይነት ሊታይ ይችላል። የትናንትናው አቀራረቡ ሰከን ያለና የተቆጠቡ ነበር። በተለይም ፕሬዚዳንት ትራምፕ ትንሽ አደብ የገዙ ይመስላሉ። ምክንያቱም ማስጠንቀቂያ ተሰጥቷቸዋል። አንዱ አንዱን ጣልቃ እየገባ የሚያውቅ ከሆነ የመነጋገሪያ ማይክሮፎናቸው ይዘጋል ብለው ሳሳስበውም ስለነበረ በዛ ሁኔታ ነበረ። አጠቃላይ መንፈሱ እንደዛ ነው። እንደዚሁም ደግሞ በዛ አኳያ ሁኔታውን ጥያቄው ያቀነባበረችው እንደምታውቃት ክሪስቲን ዋከር የኤንቢሲ በጣም ጥሩ የመጀመሪያ ጥቁር ሴት ይህንን ስታቀርብ እንግዲህ ነው። እና በጥሩ ሁኔታ ነበር የመራችው። እንደ ከዚህ በፊቱ ጫጫታ አልበዛበት ነበር። ይሄ እንግዲህ በአንድ ወገን አየሩን የሚያሳዩን ሁኔታዎቹን። ሁለተኛ ከነጥባቸው የተነሳ ስንነጋገር ነጥባቸው ካለፈው ጊዜ ምንም የተለየ አልነበረም። ሁለቱም ያለፈውን አቋማቸውን እያጠናከሩ ተናገሩ እንጂ አዲስ ነገር የመጣ አልነበረም። እንዲያውም ከፕሬዚዳንት ትራምፕ የሚጠበቅ ነገር ነበረ። ምረጡኝ እንደገና ሲሉ ለሚመጣው 4 ዓመት ሳስተዳድራችሁ ምን አዲስ እይታ፣ ምን አዲስ ፖሊሲ ይዤ ነው የምመጣው የሚለውን አልገለጹልንም። ምክንያቱም ህዝቡም ሁኔታዎቹን በትኩረት የሚከታተሉ ምን ይዘውልን ሊመጡ ነው፣ ምን አዲስ ነገር ያመጡልናል የሚለውን አላማቸውን፣ ፕላናቸውን አላሳዩም። በዛ ላይ መጥፎ ሁኔታ ነበረ እና በዚህ በሁለት አይነቱ ነው የሚታየው።
በዚህ ላይ የፕሬዚደንቱ ብርቱ ደጋፊ የሆኑት የኒውዮርኩ ተድላ አስፋውም ይስማማሉ።
በጣም ከበፊቱ የተለየ ነው። ባለፈው እንደምታውቀው በጭቅጭቅና በንትርክ አንዱ አንዱን እያቋረጠ የነበረውን የማከራከሪያ ኮሚሽን የሚባለው ባወጣው ህግ መሰረት 2 ደቂቃ ከተናገሩ በኋላ አንደኛውን ሊያቋርጥ ሲል ማይክሮፎኑን በማጥፋት የተደረገው መመሪያ ከፍተኛ ውጤት ነው ያመጣው እና በተለይ ጋዜጠኛዋ ክርክሩን በሚገባ እንዲፈስ አድርገዋል። በእውነቱ የገረመኝ ነገር ቢኖር ምንድን ነው፣ ድንቅ የሆነ ስራ ነው የሰራችው እሷ እና ለእኔ መቼም መሸለም ያለባት ጋዜጠኛ ነው ብዬ ነው ያሰብኩት በእኔ በኩል። እና በእሷ በኩል የነበረው አመራር መድረኩን ተቆጣጥራ መስማት የሚገባን ነገር ሁሉ ሰምተናል እና በጣም ጥሩ ክርክር ነው ምለው በእኔ በኩል።
አቶ ተድላ፣ እንዲህ አይነት በፕሬዚደንታዊ ክርክር ላይ ማይክሮፎን ሲቋረጥ ይሄ የመጀመሪያው ይመስለኛል፣ እንደ ቢያንስ በቅርብ ትውስታ እንደምናውቀው እና የፕሬዚደንታዊ ክርክር ኮሚሽኑ እዚህ ውስጥ ለመግባት የተገደደበት ሁኔታ አላስገርመውትም?
በጣም ያስገርማል። የሚደንቀው ነገር ምንድን ነው፣ ይሄ ነገር ባይኖር ኖሮ ክርክርም ላይኖር ይችል ነበር። ምክንያቱም የተጋጋለ ክርክር በስቲ ያደርጉ እነዚህ ሰዎች። ድሮ ሳዳምጥ ብዙ ክርክር ላይ አንዱ አንዱን አያቋርጥም፣ እስኪጨርስ ይጠብቅ ነበር። አሁን ግን አንደኛ ባለፈው የዛሬ ወር ያየ ነው አንዱ አንድ ነገር ሲናገር በተለይ በፕሬዚደንት ትራምፕ በማቋረጥ ከጆ ባይደን ብሰዋል። ይሄ ምንም ጥያቄ የለውም። ቀም ሆነ ንትርክ ሆነ የልጆች ጨዋታም ሆነ ብዙም የዓለም ሕዝብ በአሜሪካ ዴሞክራሲ ክርክር ይሄ ከሆነ ምን አይነት ትምህርት ነው የሚል መጥፎ ስሜት ተሰምቶ ነበረ። መቼም እዚህ ሀገር መጥፎንም ደጉንም የሚታዩበት ሀገር በመሆኑ አሁን ያ ታርሞ በአጭር ጊዜ ይሄ ማየታችን ጥሩ ነው። ምናልባት ወደፊት ኮሚሽኑ እንዲህ አይነቱን ነገር በህግ ባያቀርበውም ሌሎቹ ከዚህ ሊማሩ የሚችሉ መሰለኝ። እንግዲህ መቅደ መቀጫ ከሆነ ክርክር ላይ ማይክራፎን እንደዚህ ባይዘጋ፣ ግን ትናንትና የተዘጋበትን ቦታ በጣም የተወሰነ ነው፣ አናውቀውም ነበረ እና ማስፈራሪያ ሆነ፣ እንደ ልጆች የልጆች ማስፈራሪያ ሆነ። ግን ተማሪዎች፣ የሃይስኩል ተማሪዎች፣ የኮሌጅም ተማሪዎች በክርክር ላይ በሚሳተፉበት ጊዜ ይሄን መኖሩን ካወቁ የተሻለ ወጣቱ ትውልድ እና ተከራካሪዎቻችን ትምህርት ሊማሩበት ይችላል። መማሪያ ነው የሚያየሁት። በመሰረቱ
በዚህ መናገሪያን በፕሬዝደንታዊ እጩዎች ላይ በመዝጋት ላይ ፕሮፌሰር ጌታቸውም ይህን አክለዋል።
የኮሚሽኑ ውሳኔ ካለፈው የተጠና ነው። በአጠቃላይ ያለፈው አራት ዓመት ምርጫ ላይ ፕሬዚዳንት ትራምፕ ፖሊሲ አውጥተው አልተናገሩም። ዝም ብለው የተቃዋሚውን በዛን ጊዜ የነበሩትን ወይዘሮ ክሊንተንን ተቃዋሚ መሳደብ መዝለፍ ነው እንጂ ፖሊሲ ይሄ ነው የሚል ምንም ሳይናገሩ ነበር እንዳው የተመረጡት። አሁንም ደግሞ የዛ ሁኔታ ነበረ። ግን ያንን በማስተዋል አንዱ ውስጥ ጣልቃ እየገባ ነገር ውስጥ ጣልቃ እየገባ በተለይ ደግሞ ቤተሰብን የሚመስል ነገር እየተሳደቡ መናገር፣ ግላዊነት ማድረጉ፣ ከሰዓት ውጪ አልሰማም እያሉ የሚናገሩትን ሁሉ ለዛ ገደብ እንዲያበጁና ስነ ስርዓት እንዲጠብቁ ማድረጋቸው ትልቅ ነገር ነው። ይህ ለአሜሪካ ብቻ ሳይሆን ለውጭውም ዓለም እኮ የአሜሪካ ሂደት እንዴት ትዝብት ላይ የሚጥላቸው ነው እና ኮሚሽኑ ይህንን እርምጃ መውሰዱ በጣም አግባብ ነበረ። በዛ አኳያም ደግሞ የትራምፕ አማካሪዎች ተቆጠብ፣ መልስ ብቻ ስጥ ብለው የመከሯቸውን የሰሙ ይመስላሉ። አማካሪዎቻቸውን በዚህ ሁኔታ ተደሰቱ ይመስለኛል። በዛ ሁኔታ ነው እንግዲህ የሚታየው የኮሚሽኑ ምንትን ካለፈው ሂደት የተነሳ ነው። እንግዲህ ኮሚሽኑ ይህን ያህል ጠበቅ ያለ ያወጣው
የጊዜው የአሜሪካም የዓለምም ታላቅ ጉዳይ ኮቪድ-19 ነው። ፕሬዚደንቱን የሚነቅፉና የሚደግፉ የተለያዩ ነጥቦችን ያነሳሉ። ከፕሮፌሰር ጌታቸው መታፈሪያ ልነሳ።
ኮቪድ-19 ዓለምን ያስጨነቀ ነው፣ አሜሪካን ብቻ ሳይሆን። የአሜሪካን ሁኔታ ከሌላው ዓለም ለየት የሚያደርገው መሪው ፕሬዚዳንት ትራምፕ ሁኔታውን አልተቀበሉም እስካሁን ድረስ። ሳይንቲስቶቹ ይዛለፋሉ፣ መድኃኒት ነገ መጣላችሁ ይላሉ፣ አይመጣም። ይህንን በሽታ እንደ ትልቅ በሽታ አላዩትም። በህዝብ ፊትም ደግሞ ምሳሌ ሊሆኑ አልቻሉም፣ አፋቸውን የሚሸፍን አያደርጉም እና በዛ ሁኔታ በሽታው እንዲባባስ አድርገዋል። ህዝቡ እሳቸው ላይ እምነት እንዲያጣ አድርገዋል። 220,000 ሰው ማለቁ ባለፉት 6 ወራት ገደማ በዓለም ውስጥ አንደኛ ነው። ይሄ በዛ ላይ ደግሞ በሽታው አሁን ነገ መድኃኒት ይመጣል ይባላል። መድኃኒቱ ግን ገና ተፈትሾ ገና ተመርምሮ ጊዜ የሚፈጅ አይደለም። ሳይንቲስቶቹ በራሳቸው በትምህርታቸው መሰረት ይሄዳሉ እንጂ የፖለቲካውን ነፋስ በመከተል ፕሬዚዳንቱ ለማስደሰት ብለው የነገ የቶሎ ቶሎ የሚያደርሱን ነገር አይደለም። በዛ አይነት ነው የሚታየው። ሌላው በዓለም ደረጃ የአሜሪካ ፖለቲካ በመጥፎ ሁኔታ ላይ እንዳለ፣ በዛ ላይም ደግሞ የተወሰኑ ሰዎች ጥቁሮች፣ ደሃዎች በዚህ በሽታ እንደተጎዱ፣ ይህ የትራምፕ አስተዳደር ለህዝብ ደንታ እንደሌለው አድርገው እንደሚታዩ በውጪ ዓለም ያንን ነው እንግዲህ ሁኔታው በዓለም ደረጃ በአገርም ደረጃ ሰርጾ የሚታየው ይህን ይመስለኛል።
ፕሬዚደንት ትራምፕ በዚህ ጊዜ ውስጥ አድርጌያቸዋለሁኝ ወይም ጥሩ እርምጃ ወስጄባቸዋለሁ ብለው ነው የሚናገሩት። አመራራቸው ትክክል እንደነበረም ነው ጠንክረው ሲከራከሩ የሰማናቸው። በተለይ ከቻይና ወደ ዩናይትድ ስቴትስ የሚገቡ ሰዎችን እንዳይገቡ በማገድ ህብረተሰቡ እንዲረበሽ ባለመፍቀድ የሕክምና የመከላከያ መሳሪያዎች እንዲመረቱ በማድረግ ክትባትና መድኃኒት እንዲወጡ በመግፋትና በማፋጠንና በመሳሰሉት ብዙ ጥረቶችን ሲያደርጉ እንደቆዩ ይናገራሉ። በብዙ አጋጣሚዎችም ትናንትና ብዙዎቹን አንስተዋቸዋል።
ሰውየው ተስፋ በመስጠት ነው ይህንን በሽታ ያልተናገርኩት ሰው እንዳይረበሽ ብዬ ነው። እንዴ ተጠንቀቁ፣ ራሳችሁን ጠብቁ ማለት እኮ ህዝቡ እንዲረበሽ እንዲረጋጋና ራሱ እንዲጠብቅ ማድረግ ነው። ሰውየው ብዙ ነገር ያልተሰራው ተሰራ፣ ያልነበረው አለ የሚሉ ሰው ናቸው። እንደ አጋጣሚ ሆኖ እውነቱን የማይናገሩ ሳይንሱ አንድ ነገር ይናገራል፣ የሳይንስ አዋቂዎቹ አንድ ነገር ይናገራሉ። እሳቸው ደግሞ ሌላ ነገር ነው የሚናገሩት። ማን ነው የሚደመጠው? እሳቸው በዚህ ላይ ምንም እውቀት የሌላቸው የፖለቲካ አላማ የሚከተሉ ነው የሚከተለው ህዝቡ? ወይስ ደግሞ በዚህ ላይ ትኩረት አድርገው ያጠኑ ሳይንቲስቶቹ ነው የሚከተለው ህዝቡ? እና እሳቸው ከሳይንቲስቶቹ በላይ አዋቂ ሳይንቲስቶቹ ለምሳሌ እነ ዶክተር ፎሲን ዛሬ ያሞግሳሉ፣ ነገ ደግሞ ይረግማሉ። እና በዚህ የወላወለ ሁኔታ ላይ ስላሉ አሜሪካንን ብቻ ሳይሆን እሳቸውንም በጥቁር ነጥብ ውስጥ የጣለ ታሪክ አስቀምጠዋል። ዋናው የዚህ የኮቪድ ሁኔታ ፕሬዚዳንቱ እንደተዳከሙ ምንም አይነት መልስ ሊያመጡ እንዳልቻሉ ለጥያቄዎቹ ጥቁር ነጥብ በአስተዳደራቸው ላይ የጣለ ሁኔታ ፈጥሯል።
አቶ ተድላስ ስለ ፕሬዚደንቱ የኮቪድ-19 አያያዝ ስለሚደርስባቸው ትችት ምን ይላሉ?
ለእኔ ይሄ የኮሮና ቫይረስ መስፋፋትና ምን ለኒውዮርክ ጥሩ ምሳሌ ነው። እኛ ነን የኮሮና ቫይረስ ዋነኛው ምሳሌ ሆነን የምንጠቀሰው አይደለም? ወደ 40,000 ሰዎች ሞተናል። ከከተማ ውስጥ ብቻ ወደ 20,000 ሰው ገደማ ሞቷል። ምንድን ነው የተባለው በዛን ሰዓት? ሌሎቹ የአሜሪካ ግዛቶች ከኒውዮርክ ለመማር ፈቃደኛ አልሆኑም። ከዛ ጊዜ ጀምሮ እስካሁን የሞተው ሰው ቁጥር ብታይ እጥፍ ሆኗል። አሁንም ይቀጥላል። እንደውም ባይደን ምን አለ? በዚህ በሚቀጥሉት ጨለማው ክረምት ወደ 200,000 ሰው ይሞታል አለ። አይሞትም። ለምንድን ነው የማይሞተው? ዛሬ አሜሪካን ውስጥ በበሽታው ሰው ቢያዝም የመትረፍ እድሉ በሳይንስም የተረጋገጠ ነው።
ግን እኮ ያንን ባይደን ያነሱት ከራሳቸው አፍልቀው ሳይሆን በጥናት ተቋማት የተካሄዱ መረጃዎችን አንተርሰው ነው ያነሱት። በእርግጥ ያ ቁጥር ቀንሷል። አሁን ወደ 317 አካባቢ ነው የሚሆነው።
ግልጽ ነው። አዎ አቶ ሰለሞን፣ ሳይንቲስቶቹም በእውነቱ ነው የምለው ኮሮና ቫይረስ ወይም ያስተማረን ነገር ቢሆን ምንድን ነው እንደዚህ አይነት ተላላፊ በሽታ አጋጥሞ ያውቅ ከመቶ ዓመት በፊት የመጣ የሚባለው ሳይንቲስቶችም አልተዘጋጁም። የሚሰጠውም ነገር መረጃና ምን አንዳንዱ ከጊዜ ወደ ጊዜ እየተቀየረ ይመጣል። ማስክ ማድረግ አለባችሁ ተብሎ በሚደነገግበት አገር እንኳን ሬስቶራንት አሁን እኔ እናንተ እንሄዳለን። ሬስቶራንት ስንሄድ ከፍተን አፋችንን በልተን እዛ ክፍል ውስጥ ቢራ ተጠጥቶ ተጫውተ ትወጣለን። ይህንን መከላከል አይቻልም ወይ? ሬስቶራንቱን በሙሉ እንዳለ መዝጋት አለብን። አደጋው ምንድን ነው? ኢኮኖሚውን ህዝብ የማይገናኝበትን ቦታ በሙሉ ግጥም አድርገን ዘግተን ይህን በሽታ መቀነስ ይቻላል። እኔ ከትራምፕ ጋር የምስማማው ምንድን ነው? ይህን አደጋ መከላከል ይቻላል። ነገር ግን አገርን ኢኮኖሚን ከሰባት ወር በላይ ዘግተናል። ከአሁኑ ወዲያ እንደገና መዝጋት መቀጠል ማለት ምን ማለት ነው? የአሜሪካን ኢኮኖሚን ማፍረስ ነው። በሌሎች በሽታዎችንም በስካርም በመጠጥም በምንም የሚመጣውን ነገር ማባባስ ነው እና ውጤቱ አይጠቅም ነው። ትራምፕን በዚህ ተጠያቂ ነው ካል እንዲህ አይነት ተጠያቂነት ወደ ሌሎች አገሮች አልሰማንም። ለምሳሌ አውሮፓ ውስጥ ጭቅጭቅ እሰማለሁ፣ እከራከራለሁኝ። አሁን ለምሳሌ ለተነሳው እንደገና ከፍ ለማለት የጀርመን ቻንስለር ሲጠየቁ አልሰማሁም፣ ወይም የሌሎች ሀገሮች። አሜሪካ ውስጥ ኮሮናን የፖለቲካ መሳሪያና ማሸነፊያ የማድረጉ ክርክር ለጆ ባይደን የሚጠቅም አልመሰለኝም። አሜሪካን ህዝብ ኮሮና መጥቷል፣ ትራምፕ የተቻለውን አድርጓል፣ አልነገረም፣ ሚስጥር ሆኖ ደብቆ አሳስቷል የሚለው ክርክር የሚበጅ አልመሰለኝም። ለምን አሁንም እንኳን
ለምን እሱን ያስረዱኝ፣ እሱን ያስረዱኝ።
ለምንድን ነው
አንዱ ነጥብ ይሄ ነው።
ለምሳሌ ኮሮና ምሳሌ አሁንም የምሰጠ ኒውዮርክ ነው። ኒውዮርክ በከፍተኛ ሁኔታ በፋሲካ ሰሞን ላይ እኛ አደጋ ላይ በወደቅንበት ጊዜ ምንድን ነበር የተባለው? ይሄ ጠየቀው ምንድን ነው? ለሐኪሞች የሚሆን መከላከያ፣ ለሆስፒታል የሚሆን አልጋ አዘጋጁ ተባለ። ፕሬዚደንቱ በግብረ ኃይል ተነስቶ የሚገባውን ስነገር አደረገም። የኦባማ አድሚኒስትሬሽን ቬንቲሌተር አዘጋጅቶ አልሄደም። የልብስ መሳሪያ የሚመጣው ከቻይና ነው። ይሄንን ከጓሮ እሱ ከራሱ መጋዘን አውጥቶ አይደለም ያደረገው። ይሄንን አነቃንቆ ሰርቷል። ለምን ሰው ሞተ ብለህ ለመከራከር አይቻልም? ለምን አሁን እንኳን ይሄ ሁሉ ባለበት ሰዓት፣ ልብስ ባለበት ሰዓት፣ ቬንቲሌተር አለ በምልበት ሰዓት ሰው ይሞታል። የሰው የአሜሪካን ነዋሪዎች ባህሪን እንደ ቻይና በመደንገግ ለምሳሌ ፌዴራል መንግስት ኃላፊነት የለም መጥቶ ኒውዮርክን ሊዘጋ አይችልም። ኒውዮርክ ስቴት ምንድን ነው ያደረገው? ዘጋን ከተማውን። ማስክ አድርጉ ተባል አለን። ይኸው የሟች ቁጥር በጣም ቀንሶ ከቀን ወደ ቀን ጊዜ ሌላው ስቴት ይህንን ለማድረግ ኒውዮርክ ከተሳካለት ሌላው ስቴት ትራምፕ ብሌም ሊያደርግበት የሚችል በጉያት አይደለም።
የተከበራችሁ አድማጮች፣ በጊዜ ውስንነት ምክንያት ለዛሬ እዚህ ላይ ላብቃ። በነገ ምሽት ስርጭታችን ቀሪውን ይዤ እመለሳለሁ። ጤና ይስጥልኝ።
ሰለሞንንና እንግዶቹን እናመሰግናለን። አድማጮች ሙሉ ቃለ ምልልሶቹን በዌብሳይታችንና በማህበራዊ ገጾቻችን እናሰፍራለን። እንድታደምጡ እንጋብዛለን። ክቡራትና ክቡራን አድማጮቻችን ከአሜሪካ ድምጽ ራዲዮ ጣቢያ ከዋሽንግተን ዲሲ ስናስተላልፈው የቆየ ነው የአርብ ምሽት የአማርኛ ፕሮግራማችን በዚሁ መጠናቀቁ ነው። በዋና አዘጋጇ በትዝታ በላቸውና በሌሎችም ባልደረቦቻችን ሁሉ ስም አብራችሁን ስላመሻችሁ እጅጉን አድርገን እናመሰግናችኋለን። ያስተናገድኳችሁ ቆንጂት ታዬ ነኝ።